ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም WFP ለትግራይ የሚሰጡትን የምግብ እርዳታ በጊዜያዊነት ማቋረጣቸውን አስታወቁ። የዕለቱ አብይ ርዕስ ዝርዝሩን ይመለከታል። በደቡብ ክልል ሀዲያ ዞን የሰራተኞች ደሞዝ ለማዳበሪያ ዕዳ ግዢ በዋስትና ያስያዙ የወረዳ አስተዳደር ኃላፊዎች ተከሰሱ። የዚህም ዘገባ ደርሶናል። ያ ሰዓቱን የዓለም ዜና ተከትሎ ይቀርባል። ሐሙስ ሚያዝያ 26 2015 ዓ.ም ምረት ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪዋ ብርሃን ኃይሉ፣ ኮርኔሊየስ ስነር ደግሞ ለስርጭት ምህንድስናው ተሰይሟል። ከተቀሩ ባልደረቦቻችን ጋር ልዩ ልዩ ዘገባዎችና ወቅታዊ ቅንብሮችን ይዘን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን እንግዶ ወልዴ ነው። አሁን ዜናውን።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በኢትዮጵያ የደቡብ ክልል ደቡብ ኦሞ ዞን ደቡብ አሪና ሰላማጎ ወረዳ በአሪና በሙርሲ ጎሳዎች መካከል በመሬት ይገባኛልና በከብት ዘረፋ ምክንያት በተቀሰቀሰ ግጭት 5 ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የደቡብ ኦሞ ዞን ዋና አስተዳዳሪ በሁለት ጎሳዎች መካከል በተፈጸመ የከብት ዝርፊያ የተቀሰቀሰው ግጭት 5 ሰዎችን ሕይወት ቀጥፏል ሲሉ ለአሜሪካ ድምፅ አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
ስማቸው እንዳይጠቀስ ጠየቁን ግጭቱ የተፈጠረበት የጭላጎዳ ቀበሌ ነዋሪ በሁለቱ ጎሳዎች መካከል በከፍት ዝርፊያ ተነሳ በተከፈተው የእርስ በርስ ግጭት የደረሰው ጉዳት ከፍተኛ መሆኑን ገልጿል።
5 ሰው ወደቀም ያልተነሳም አለ። አሁን በቁጥራቸው አልታወቁም አለ።
ግጭቱ 3ኛ ቀኑን ማስቆጠሩን የሚናገሩት እኚሁ ነዋሪ እስካሁን ወደ አካባቢው የደረሰ የመንግስት የጸጥታ ኃይሎች አለመኖሩና ግጭቱ ዛሬም መቀጠሉን አመላክቷል። ሌላው ነዋሪ አቶ ዳንኤል ወያዮ በሰላማጎ በሚኖሩ በሙርስና በደቡብ አሪ ወረዳ ውስጥ በሚኖሩ በአሪ ጎሳዎች መካከል በተፈጠረ ግጭት የተገደሉትን ሰዎች እንደሚያውቋቸው በመጥቀስ በስም ዘርዝረው ተናግሯል።
ሹፌር አድማሱ ደይሳ አንደኛ፣ ሁለተኛ አልማየሁ ዘርሁን፣ ኤልያስ ጋሬድ ማሚያለው ዱባሌ። አዎ እነዚህን ለማትረፍ ሲታገሉ ነው ህዝብ ሁሉ የሞቱት።
የዞኑ ዋና አስተዳዳሪ አቶ ንጋቱ ዳንሳም በአሪና በሙርሲ ጎሳዎች መካከል ግጭቱ መፈጠሩን ገልጸው ሰዎች ለህልፈተ ህይወት መዳረጋቸውን አስታውቀዋል።
እስካሁን ድረስ ያለን 5 ሰዎች ወደዛም ወደዚህም በነበረ ተኩስ ልውውጥ መጎዳታቸውን አውቀናል። ወረደ ውጊያ ቆሟል።
በአሁኑ ወቅት የመንግስት የጸጥታ ኃይሎች ወደ አካባቢው መድረሳቸውና ግጭቱን ማስቆማቸውን አቶ ንጋቱ ተናግሯል። ከትናንት ወዲያ በዚሁ ዞን በሰላማጎ ወረዳ በቦድና በዲሜ ጎሳዎች መካከል በተነሳ ግጭት 11 ሰዎች መገደላቸውን የደቡብ ክልል ፖሊስ ኮሚሽን ለአሜሪካ ድምፅ መግለጹ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በሱዳን ኡምራ ኩባ የስደተኞች መጠለያ ካምፕ ውስጥ ትናንት ሌሊት 10 ሰዓት ላይ ባጋጠመ የእሳት አደጋ ጉዳት መድረሱን በዚያው በሱዳን ለሚገኝ በስልክ የነገረን ዮናስ ደባልቀው የተባለ አንድ ኢትዮጵያዊ ለአሜሪካ ድምፅ ገልጿል።
ትላንትና ሌሊት 10 ሰዓት የሌሊት ነው የተነሳው ቃጠለው። ማስከሮ አጠገብ ሱቆች አሉ። ጉዳር የሚባል ገበያ አለ፣ ሱቅ አለ እና እዛ የስራ ቦታ የገበያ ቦታ ነው ቃጠሎ የተነሳው። በቃጠለው በመስዋዕት እስር ቤት ወድመዋል። ብዙ እቃ ብዙ ንብረቶች ተቃጥለዋል። በጣም በጣም ትልቅ አደጋ ጉዳት ነው የደረሰው። በዚህ 110 ቤት ጉዳት ሲደርስ ጠቅላላ በቃጠሎ የተጎዱት ሰዎች 237 ሰዎች ናቸው። ንብረታቸው የወደማቸው ቤታቸው የወደማቸው ማለት ነው። ጉዳታቸው 2 ህጻናት ተቃጥለው ሙተዋል።
የሰሜን ኢትዮጵያው ጦርነት ከሁለት ዓመት በፊት ሲቀሰቀስ ከትግራይ ወደ ሱዳን የተሰደዱ ኢትዮጵያውያን በሚገኙበት በዚህ መጠለያ ጣቢያ ውስጥ የተነሳው እሳት መነሻው ምን እንደሆነ ከጥርጣሬ ያለፈ የታወቀ ነገር አለመኖሩን ዮናስ ጨምሮ ገልጿል።
ምናልባት የሚጠረጠረው ከሆነ ቤት የሆነ ልጅ ወጥ ምናምን ሲሰራ እሳት አቃጠለ ነው የሚባለው። ግን ገና እየተጠናለው አልታወቀም ያለው 10 ሰዓት ሌሊት ስለሆነ ትንሽ ጥናት እያደረጉ ነው።
በዚሁ የኡምራ ኩባ መጠለያ ውስጥ የእሳት አቃጠሎ አደጋ ሲያጋጥም ያሁኑ ለሶስተኛ ጊዜ ነው። ከዚህ ቀደም የእሳት አደጋ ሲያጋጥም ስደተኞቹ ተረባርበው ማጥፋታቸውን ያስታወሰው ዮናስ በአሁኑ አደጋ በሱዳን በሚካሄደው ውጊያ ምክንያት አንድም የሚረዳ አካል በአካባቢው ባለመኖሩ ስደተኞቹ በመተባበር ቃጠሎውን ማጥፋታቸውን ተናግሯል። ዘገባውን ያደረሰን የትግረኛ ክፍል ባልደረባችን በትረ ስልጣን ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በእንደ አውሮፓውያን አቆጣጠር 1997 በሱዳን ላይ ተጥሎ የነበረውን ማዕቀብ በማስፋት በሱዳን የዲሞክራሲ ሽግግርን በሚያደናቅፉና ሱዳንን ትርምስ ውስጥ ከተዋል ባሏቸው ግለሰቦች ላይ ዛሬ ማዕቀብ ጥለዋል። የሱዳን መንግስትን ንብረት የሚያግደውና ከአገሪቱ ጋር የሚደረግን የንግድ ልውውጥ የሚከለክለው በ1997 የተጣለውን ማዕቀብ ፕሬዚዳንቱ በአዲስ መልክ ማደሳቸውን ዛሬ ከዋይት ሀውስ የወጣው መግለጫ አመልክቷል። በሱዳን የሲቪል ሽግግር መንግስት ምስረታ የሚያስተጓጉሉ ወይም የሚያዘገዩና የሚያደናቅፉ ሐሳብን የመግለጽ ነጻነትን የሚያፍኑ፣ በስርቆት የተሳተፉ፣ የሰብአዊ መብት ጥሰት የፈጸሙ፣ የተመድን የሰብአዊ እንቅስቃሴ ያስተጓጉሉ በተባሉ ግለሰቦች ላይ ፕሬዝዳንቱ ማዕቀብ መጣላቸውን ዋይት ሃውስ በመግለጫው አስታውቋል። በሱዳን ከሁለት ዓመታት በፊት የተፈጸመው ወታደራዊ መፈንቅለ መንግስትና ከሁለት ሳምንት በፊት የተጀመረው ግጭት በዩናይትድ ስቴትስ ብሔራዊ ደህንነትና የውጪ ፖሊሲ ላይ ያልተለመደና ልዩ ብሎ የገለጸውን አደጋ እንደጋረጡ ዋይት ሃውስ ጨምሮ አስታውቋል። ይህ በእንዲህ እንዳለ የሱዳን ተፋላሚ ኃይሎች ለሰባት ቀናት የሚቆይ ተኩስ ማቆም እንደሚያደርጉ ማክሰኞ ዕለት ቢያሳውቁም ውጊያው ዛሬም በካርቱም ቀጥሎ ውሏል። የተቀናቃኞቹ የሱዳን ጦር ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡራን እና የፈጥኖ ድራሽ ኃይሉ መሪ ጀነራል መሐመድ አምዳን ደጋሎ ወይም አመቲ ለሰባት ቀናት የሚቆይ ተኩስ ማቆም እንደሚያደርጉ አስታውቀው ነበር። አንዱ ሌላውን ኃይል ከካርቱም በማስወጣት ቤተ መንግስቱንና የጦር መምሪያውን ለመቆጣጠር ፍልሚያ ላይ መሆናቸው ታውቋል። ሚያዝያ 7 ቀን በጀመረው ግጭት እስካሁን 500 የሚሆኑ ሰዎች ሕይወታቸውን እንዳጡና 5000 የሚሆኑ ደግሞ ጉዳት እንደደረሰባቸው የአገሪቱ የጤና ሚኒስቴር አስታውቋል። 334000 የሚሆኑ ሱዳናውያን በአገር ውስጥ እንደተፈናቀሉና 100000 የሚሆኑት ደግሞ ወደ አካባቢው አገሮች እንደተሰደዱ ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮችና የአስቸኳይ ጊዜ እርዳታ አስተባባሪ የሆኑት ማርቲን ግሪፊትስ በርካታ የተመድና ዓለም አቀፍ ድርጅቶች በሚገኙባት የቀይ ባህሯ ከተማ ፖርት ሱዳን ትናንት ተገኝተው ነበር። ግሪፊትስ እና በሱዳን የተመድ መልእክተኛ የሆኑት ቮልከር ፐርስ ከሁለቱ ጄኔራሎች ጋር በስልክ መነጋገራቸው ታውቋል። በተያያዘ ዜና በሱዳን የሚካሄደው ውጊያ ተጨማሪ እልቂት ከማስከተሉና ወደ ቀጠናዊ ግጭት ከመዛወሩ በፊት እንዲቆም በኬንያ የሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ አድርገዋል። ተፋላሚ ኃይሎቹ የሱዳንን ሕዝብ ጥቅም እንዲያስቀድሙ ዋና ጸሐፊው ጥሪ አድርገዋል።
The Sudanese are facing a humanitarian catastrophe. Hospitals destroyed.
ሱዳናውያን የሰብአዊ አደጋ ተጋርጦባቸዋል። ሆስፒታሎች ወድመዋል። የእርዳታ መጋዘኖች ተዘርፈዋል። በሚሊዮን የሚቆጠሩ ሱዳናውያን ከምግብ ዋስትና አደጋ ጋር ተፋጠዋል።
በዚህ ምክንያት አሉ ዋና ጸሐፊው፣ የሱዳን ተፋላሚ ጄኔራሎች ከሁለት ሳምንት በላይ የቆየውን ውጊያ ማቆም አለባቸው ብለዋል።
The fighting needs to stop and to stop now.
ውጊያው መቆም አለበት። አሁኑኑ መቆም አለበት። ተጨማሪ እልቂት ከማስከተሉና ወደ ቀጠናዊ ግጭት ተዛውሮ ለአመታት አካባቢውን ከማወቁ በፊት መቆም አለበት።
ዋና ጸሐፊው ጉዟቸውን በመቀጠል ወደ ቡጁምብራ ብሩንዲ በማቅናት በቀጠናው በተለይም በኮንጎ ዲሞክራቲክ ሪፐብሊክ ባለው የጸጥታ ሁኔታ ላይ እንደሚወያዩ የቪኦኤዋ ማርያማ ዲያሎ ከናይሮቢ ከላከችው ዘገባ ለመረዳት ተችሏል። ከዚያው ከሱዳን ሳንወጣ አድማጮች፣ በሱዳን እየተካሄደ ያለው ግጭት በዓለም አቀፍ አምራቾች ለለስላሳ መጠጥ፣ ከረሜላና መዋቢያዎች ግብዓት የሚውለውንና ገም አራቢክ የተሰኘውን ንጥረ ነገር እጥረት እንዲከሰት አድርጓል ተብሏል። በዓለም 70% የሚሆነው ገም አራቢክ የሚገኘው በሳህል ክልል ባለውና በአፍሪካ በቆዳ ስፋት ሶስተኛ በሆነው ሱዳን ነው። አኬሺያ ከሚባሉ ዛፎች የሚገኘው ገም አረቢክን ሊተኩ የሚችሉ ንጥረ ነገሮች በጣም ጥቂት መሆናቸውን የሮይተርስ ዘገባ አመልክቷል። በዓመት 1.1 ቢሊዮን ዶላር የሚገመት ገቢ የሚያስገኘው ገም አረቢክ የገም ቀለበት ተብሎ በሚጠራውና ከምስራቅ እስከ ምዕራብ አፍሪካ በተዘረጋው በረሃማ የአየር ንብረትና የእህል ምርት የሚያመርተው ክልል በሚጋጠሙበት አካባቢ ነው። ይህም ኢትዮጵያን፣ ቻድ፣ ሶማሊያና ኤርትራን ይጨምራል። ገም አረቢክ ለዓለም ገበያ እጅግ አስፈላጊ በመሆኑ በሱዳን ላይ ለአስርተ ዓመታት ተጥሎ በቆየው ማዕቀብ ውስጥ አልተካተተም ነበር። ይህም የንጥረ ነገሩን ሕገ ወጥ ንግድ ለመቋቋም ነው ተብሏል። በመጨረሻም አድማጮች፣ ባለፈው የፈረንጆች ዓመት በ58 አገራት የሚገኙና ከሩብ ቢሊዮን በላይ የሚሆኑ ሰዎች በግጭት በአየር ንብረት ለውጥና የኮቪድ ወረርሽኝ ባስከተለው መዘዝ እንዲሁም በዩክሬን እየተካሄደ ባለው ጦርነት ሳቢያ የከፋ የምግብ ዋስትና ችግር ገጥሟቸው እንደነበር አንድ አዲስ ሪፖርት ይፋ አድርጓል። በተባበሩት መንግስታት ድርጅትና በአውሮፓ ህብረት ትብብር በሚደገፈው ዓለም አቀፍ የምግብ ቀውስ ሪፖርት የተሰኘው የረድኤት ድርጅቶች ህብረት ይፋ ያወጣው ጥናት የምግብ እጦቱ በሰባት አገሮች ሞት አስከትሏል ብሏል። እነዚህም ሶማሊያ፣ አፍጋኒስታን፣ ቡርኪና ፋሶ፣ ሄይቲ፣ ናይጄሪያ፣ ደቡብ ሱዳን እና የመን መሆናቸው ታውቋል። የምግብ ዋስትና እጦት የገጠማቸውና አስቸኳይ እርዳታ የሚሹት ሰዎች ቁጥር 258 ሚሊዮን መድረሱን ጥናቱ ይፋ አድርጓል። አድማጮች፣ ለምሽቱ ያዝነው ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሚያዝያ 26 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የድምፅና ምስል አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለት ዋና አዘጋጅ ጽዮን ግርማ፣ እንዲሁም የማኅበራዊ አስተናጋጃችን አባየው ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ደግሞ ጆጌል ነው። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን በቀጥታ ወደ ዕለቱ አብይ ርዕስ። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም WFP ለትግራይ የሚሰጡትን የምግብ እርዳታ በጊዜያዊነት ማቋረጣቸውን አስታውቀዋል። ለጋሽ ድርጅቶች ወሳኔው ላይ የደረሱት ለእርዳታ የገባው ህል ለገበያ በመቅረቡ ነው ብለዋል። እርዳታ እንዲከፋፈል ማመቻቸት እንጂ እርዳታ ማከፋፈል የመንግስት ሥራ አለመሆኑን የገለጸው የኢትዮጵያ መንግስት በበኩሉ የሚደረገውን ምርመራ እንደግፋለን ያለው የትግራይ ክልል ጊዜ አስተዳደርም ጉዳዩን የሚያጣራ ግብረ ኃይል ማቋቋሙን አስታውቋል። ሀብታሙ ስዩም ተከታትሎታል።
የዩናይትድ ስቴትስ የዓለም አቀፍ የልማት ኤጀንሲ ወደ ትግራይ ክልል የሚላከው የእርዳታ እህል መቋረጡን ያስታውቀው ትናንት ረቡዕ ሚያዝያ 25 2015 ዓ.ም ባወጣው መግለጫ ነበረ። የልማት ኤጀንሲው አስተዳዳሪ ሳማንታ ፓወር ውሳኔው ከባድ መሆኑን በገለጹበት በዚህ መግለጫ ረሃብ መሰል ከባድ ችግር ውስጥ ላሉ የትግራይ ክልል ነዋሪዎች ለመዋል ታቅዶ የተላከው የምግብ እርዳታ ወደ ሌላ አቅጣጫ ተቀይሮ አካባቢው ውስጥ ላለ ገበያ እየተሸጠ መሆኑን ኤጀንሲው እንደደረሰበት አስታውቀዋል። ጉዳዩን ወደ ዋና የመስሪያ ቤቱ ምርመራ ክፍል አቅርቦት ምርመራ መጀመሩንና የምግብ እርዳታውን በጊዜያዊነት ለማቆም ከመወሰኑ በፊት ከኤጀንሲው ቢሮ የተውጣጡ አመራሮችን ለምርመራ ወደ ኢትዮጵያ መላኩን ሳማንታ አስታውቀዋል። የተደረገውን ምርመራ ተከትሎም ኤጀንሲው አዲስ አበባ ከሚገኘው የአሜሪካ ኤምባሲና ከሌሎች አጋሮች ጋር በመቀናጀት የምግብ እርዳታን በጊዜያዊነት ማቆም ከሁሉም የተሻለው እርምጃ ሆኖ እንዳገኘው አስታውቀዋል። የዩናይትድ ስቴትስ መንግስት ስጋቱን ለኢትዮጵያ ፌዴራላዊ መንግስትና ለትግራይ ክልል ጊዜያዊ አስተዳደር ባለስልጣናት ማሳወቁን የገለጹት ፓወር ባለስልጣናቱም የድርጊቱን ፈጻሚዎች በመለየት በተጠያቂነት እንዲያዙ ለመስራት ፈቃደኝነታቸውን መግለጻቸውን አመላክተዋል። ጠንካራ የቁጥጥር እርምጃ ሲወሰድ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የእርዳታ መርሃ ግብሩን ለመቀጠል ዝግጁ ነው ያሉት ፓወር እርዳታችን ለታቀደላት ያለ ችግር የተጋለጡ ማህበረሰቦች እንደሚደርስም እንተማመናለን ብለዋል። እርዳታው ከታለመለት አቅጣጫ ውጪ መገኘቱ በቅርቡ በሰሜን ኢትዮጵያ በነበረው በሚሊዮን የሚቆጠሩ ሰዎች ከፍተኛ የምግብ ዋስትና እጦት እንዲገጥማቸው ባደረገው ግጭት ምክንያት ለሚሰቃዩ ንጹሃን ሰላማዊ ሰዎች ሌላ ተጨማሪ ጉዳት መሆኑን የልማት ኤጀንሲው አስታውቋል። በትግራይ ክልል የሚካሄደው የምግብ እርዳታ ቢቋረጥም ተጨማሪ ህይወት አድን የተመጣጠኑ ምግቦችን፣ ንጹህ የውሃ መጠጥ ውሃ፣ እንዲሁም የግብርናና የልማት ድጋፍን የመሳሰሉት የተፈጸመው አድራጎት ወይንም ዳይቨርሽን ስኪም የማይመለከታቸው ወሳኝ እርዳታዎች ይቀጥላሉ ብለዋል። ዩኤስአይዲ ለአሜሪካ ግብር ከፋዮች ተጠያቂ እንደሆነ ኃላፊነት የሚሰማው ተቋም መሆኑን ገልጾ ኤጀንሲው ጠንካራ የቁጥጥር ክትትልና የግምገማ ስርዓቶችን በመተግበር እርዳታዎች ለታለመላቸው ብቻ እንዲውሉ ያደርጋል ብለዋል። ዛሬ ይህንን ጉዳይ በተመለከተ በሳምንታዊ መግለጫቸው ላይ የተጠየቁት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም እርዳታ እንዲከፋፈል ማመቻቸት እንጂ እርዳታ ማከፋፈል የመንግስት ስራ ለመሆኑን ገልጸው መንግስት በለጋሽ ድርጅቶች በኩል የሚደረገውን ምርመራ ግን ይደግፋል ብለዋል።
እርዳታ ስራ ለሰባዊ ድጋፍ የመጣ እርዳታ ለሰባዊ አገልግሎት መሆን አለበት። ያለም አቀፍ ልምድ ብቻ ሳይሆን አሰራርም ከዚህ አንፃር የኢትዮጵያ መንግስትን ሚና በደንብ ማወቅ ያስፈልጋል። የኢትዮጵያ መንግስት እርዳታ ያከፋፍላል። እርዳታ ለሚያከፋፍሉ አካላት ሁኔታዎችን ለሚያመቻች የጸጥታ ሁኔታ ያመቻቻል፣ ቦታ ያመቻቻል። እርዳታ የማከፋፈል ስራው እርዳታ የሚሰጡ አካላት ናቸው። ስለዚህ የተፈጸመ ምንም አይነት ችግር ካለ ከኢትዮጵያ መንግስት የሚያያዝ ነገር እርዳታ ከሚሰጡ አካላት ይህም ቢሆን የቀረበውን ሁኔታ በተመለከተ የሚካሄደው ምርመራ ተገቢ ነው መደረግ አለበት። እርዳታ ለተረጂ መዋል አለበት። ለተረጂው እንዲሁ መድረግ ያስፈልጋል። ከዛ ጋር ተያይዞ ወገኖቻችን ተገቢው ድጋፍ እንዲያገኙ ለማድረግ በሚደረገው ጥረት ከግብረሰናይ አካላት ጋር መንግስት ተባብሮ ይሰራል። ይነጋገራል በነገራችን ላይ። ስለዚህ ዞሮ ዞሮ እርዳታ የማምጣት የመስጠት የማከታተል ጉዳይ የግብረሰናይ ድርጅቶች እንጂ ኢትዮጵያ
በተመሳሳይ ዓለም አቀፍ የምግብ ፕሮግራም በኢትዮጵያ የትግራይ ክልል ሰብአዊ የምግብ ድጋፎች ከታቀደው ውጪ መዋላቸውን የሚያሳዩ የቅርብ ጊዜ ዘገባዎች በእጅጉ እንዳሳሰቡት ትናንት ባወጣው መግለጫ አስታውቋል። ተቋማችን ይህንን ጉዳይ በጥብቅ የሚይዝ ከመሆኑ በተጨማሪ በእጅጉ አስፈላጊ የምግብ ድጋፎች ተጋላጭ ለሆኑ ሴቶች፣ ወንዶችና ሕፃናት በማዳረስ ሂደት ውስጥ የሚፈጠር ጣልቃ ግብነትን አይታገስም ብለዋል። የዓለም ምግብ መርሃ ግብር ዘገባውን ከተመለከተ በኋላ አስቸኳይ ጥልቅ ምርመራ ጀምሯል። አብሮም ሐቁን ለማወቅና ተጨማሪ ቁጥጥር ለማጠናከር አፋጣኝ እርምጃዎችን ወስዷል። ተቋሙ በትግራይ ክልል ውስጥ ሲያደርግ የቆየውን የምግብ ድጋፍ ስርጭት አቁሟል። በጅጉ አስፈላጊ የሆኑ እርዳታዎች ለታለመላቸው ተረጂዎች መድረሳቸው እስካልተረጋገጠ ድረስ ስርጭቱን ድጋሜ አይጀምርም ሲል አስታውቋል። የዓለም ምግብ ፕሮግራም በዚህ ተግባር ውስጥ የተሳተፉትን ለመለየት ተረጂዎችን በመለየትና በመመዝገብ ሂደት ውስጥ ያሉ ክፍተቶችን ለመድፈን ከክልሉ ባለስልጣናት ጋር በቅርበት እየሰራ እንደሚገኝም አስታውቋል። ተቋሙ አጋሮቻችን ህገወጥ ተግባራትን እንዲቆጣጠሩና እንዲያሳውቁ ስምምነት የተደረሰባቸውን የቁጥጥር መንገዶች እንዲያስፈጽሙ በድጋሚ ጥሪ ያቀርባል ያለ ሲሆን የትግራይ ህዝቦች የክልሉን 84 በመቶ ለምግብ ቀውስ ከዳረገው 2 ዓመትን የፈጀ ግጭት ገና እያገገሙ ነው። የዓለም ምግብ ፕሮግራም ህይወት አድን ድጋፎች በእጅጉ ለሚያስፈልጋቸው ሰዎች በብቃት እንዲዳረሱ ለማድረግም በጽኑ ቁርጠኛ ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ላለፉት ጥቂት ሳምንታት በጉዳዩ ላይ ከዲፕሎማቶች፣ ከዓለም አቀፍ ረጂ ድርጅቶች ተወካዮችና ከክልሉ የማህበረሰብ ተወካዮች ጋር መወያየታቸውን ጠቅሰው ጉዳዩን አጣርቶ ህጋዊ እርምጃ ለመውሰድ የሚያስችል ግብረ ኃይል እንዲቋቋም መወሰኑን በትዊተር ገጻቸው ላይ አስፍረዋል። አቶ ጌታቸው በትዊተር ገጻቸው ባጋሩት ደብዳቤ በጦርነትና በመፈናቀል የከፋ ችግር ውስጥ ወድቆ ሰብአዊ እርዳታ በመጠባበቅ ላይ ያለውን ህዝብ ለማዳን የተለገሰው እህል ለሽያጭ መቅረቡ ከህዝብና ከተራዶ ድርጅቶች ከፍተኛ ቅሬታ እየቀረበበት ስለመሆኑ ተጠቅሷል። ይህ ተግባር ደግሞ በረሃብ አለንጋ እየተገረፉ በሚገኙ ሕፃናት፣ አረጋውያን፣ የአካል ጉዳተኞችና በህመም በሚሰቃዩ ወገኖች ላይ የሚፈጸም ተጨማሪ በደልም ወንጀልም ነው ያለው ደብዳቤው፣ እንደ ህዝብም እንደ መንግስትም ሊታገሱት የማይገባ በመሆኑ አድራጎቱ እንዳይደገም ከመከላከል ጀምሮ ቀደም ሲል የተፈጸሙ ጥፋቶችን አጣርቶ የህግ የበላይነትን ለማስከበር የሚያስችል ክልላዊ ግብረ ኃይል ማቋቋም አስፈላጊ ሆኖ መገኘቱን አስረድተዋል። ክልላዊ ግብረ ኃይሉን በመምራት ውሳኔውን እንዲያስፈጽሙ ሌፍተናል ጀነራል ፍስሐ ኪዳኑ መመደባቸውንም አስታውቀዋል።
ሀብታሙ ስዩምን ለዕለቱ አቢይ ርዕስ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የመጽሔቱን ዘገባዎች እናስከትላለን። የሰራተኞችን ደሞዝ ለማዳበሪያ ዕዳ ግዢ በዋስትና ያስያዙ የወረዳ አስተዳደር ኃላፊዎች ተከሰሱ። በደቡብ ክልል ሀዲያ ዞን ምስራቅ ባዶዋች ወረዳ ከመምህራን በስተቀር አብዛኛው የመንግስት ሰራተኛ ለተከታታይ 3 ወራት ደሞዝ እንዳልተከፈላቸውና በዚህም የተነሳ ለከፍተኛ ችግር መጋለጣቸውን ነው የተናገሩት። የተቋረጠው ደሞዛቸው እንዲከፈላቸው ሲሉ በሰላማዊ ሰልፍ ከጠየቁ ሰራተኞች መካከል ከ200 በላይ የሚሆኑቱ መታሰራቸውን የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
ስማቸው እንዳይገለጥ ጠየቁን በሃዲያ ዞን የምስራቅ ባዳዮች ወረዳ የመንግስት ሰራተኛ የሆኑ አስተያየት ሰጪ ለተከታታይ 3 ወራት ደሞዝ እንዳልተከፈላቸው ተናግሯል።
ሌሎችን ከቤት እያስወጣቸው ነው አከራዮች። ወተት ለህፃናት ማከራየት አይቻልም። ድራሹ ነው በቃ አንድ መንግስት ሰራተኛ ማለት ከጉልበት ሰራተኛ ያነሰ ስለሆነ ለጉልበት ሰራተኛ አምነው ወተት ለልጆቻቸው የሚያከራዩ ሰዎች መንግስት ሰራተኛን አምነው ማከራየት አይቻልም።
በወረዳው የግብርና ጽህፈት ቤት ሰራተኛ መሆናቸውን የተናገሩት ወይዘሮ ምኞት አለንም ከሁለት ወራት መዘግየት በኋላ ደሞዝ እንደተከፈላቸው ጠቅሰው ያልተከፈላቸው ሰራተኛ መኖራቸውም ተናግሯል።
ባለቤቴ በሌላ መስመር ላይ ስላለ ብዙም እኔ እንትን አላለኝም። ግን በጣም የሚያሳዝን አይነት ሁኔታ ውስጥ ያሉ ሰዎች አሉ። አልጋቸውን ፈተው የሸጡ ሰዎች አሉ። ኤሌክትሮኒክስማ በቃ ቴሌቪዥኑን ስልኩን ያለውን ነገር እየሸጠ የበላ አለ። ከትምህርት ቤት ልጁ የተባረረበት አለ። የመጨረሻ በእውነት እዚህ አካባቢ ተዋርዶ ነው ያለው የመንግስት ሰራተኛ ዝቅ ብሎ።
ለወራት ያለ ደሞዝ የቆዩ የመንግስት ሰራተኞች ከመቸገራቸው የተነሳ የቤት እቃዎቻቸውን ለመሸጥ የተገደዱ መሆናቸውም ገልጿል። በወረዳው የተለያዩ ዘርፍ ሰራተኞች አስከፊ ሲሉ ወደ ገለጹት ኢኮኖሚያዊና ማህበራዊ ቀውስ ውስጥ መግባታቸውን የሚያመላክቱት ሌላው ቅሬታ አቅራቢ አቶ ብሩክ ነዳሞም ደሞዛቸው በወቅቱ እንደማይከፈላቸው ተናግሯል።
የሶስት ወር ደሞዝ ሳይከፈልልኝ ረጅም ጊዜ ቆይቷል። ያንን ያልተከፈለውን እንግዲህ ያው ወረዳም ላይ ዞንም ላይ እስከ ክልል እስከ ፌደራል ድረስ ይጮን እየታገዘን 90 ቀን ቆይተናል።
የሃዲያ ዞን ዋና አስተዳዳሪ አቶ አብርሃም መጫም ችግሩ በሁሉም የዞን ወረዳዎች መኖሩን አረጋግጠው የምስራቅ ባዳዎች ወረዳን ተነጋግረን ሰሞኑን ለሁሉም ሰራተኞች ከፍለናቸዋል ሲሉ ተናግሯል።
ተበድረንም ቢሆን የምስራቅ ባዳዎቻቸውን ጨርሰናል። ሌሎች ወረዳዎች አካባቢ እንጠባጠብ ነገር አለ። ጨርሰናል ከፍለን።
ከዚህ ቀጥሎስ አሁንም ተበድራችሁ የምትከፍሉን ወይስ የዘላቂ መፍትሄ ምንድን ነው አቶ አብራ?
እሱን የክልል ፋይናንስ ቢጠይቅ ይሻላል። ምን ይሻላል ለምለውን
የስንት ሰራተኞች ደሞዝ እንደተከፈለ ጠየቁት። የምስራቅ ባዳዎች ወረዳም የፋይናንስ ጽህፈት ቤት ኃላፊ አቶ አብርሃም ሌላሞም ከግለሰብና ከባለ ሀብቶች ተበድረው ለተወሰኑ ሰራተኞች ክፍያ መፈጸማቸውና አሁንም ያልተከፈላቸው ስለመኖራቸው ገልጿል።
የመጋቢት ወር ያልተከፈሉ ወደ 16 ሴክተር ነው። ወደ 200 ቤት ይጣጋኝ እንደዛ ሊሆን ይችላል። ብዛቱን አላውቅም።
ከተቋረጠባቸው የሶስት ወር ደሞዛቸው ውስጥ የአንድ ወሩ ብቻ ለተወሰኑ ሰራተኞች ሰሞኑን እንደተከፈላቸው የተናገሩት ቅሬታ አቅራቢዎቹ አብዛኛዎቹ እንዳልተከፈላቸውና ከፍተኛ ችግር ላይ መውደቃቸውን ተናግሯል። ይህንን ተከትሎም ሰራተኞቹ ደረሰብን ያሉትን በደል ህዝብና የመንግስት አካላት እንዲያውቁት ሰላማዊ ሰልፍ በመውጣታቸው ለእስር መዳረጋቸውን ገልጿል።
ፌደራል መንግስት አልቃ እንዲገበልኝ ህዝቡም እንዲሰማ ብለን ያ ሰላማዊ ሰልፍ ወጥተናል። ድምጽን አሰምተን ሲንገባ እነሱም ሌላ ቁማር ሰሩናል። ልጆቹን ሰብስቦ መንገድ አዘጉ። የዘጉት እነሱ ነው ይላሉ። እያሰሩ እያሳደዱ በዚህ ሰዓት እኛም ጫካ ነው ያለነው። ከልጆች ከትዳር ሁሉ ነገር ያው ሲጀመርም የልጆች ከትምህርት ቤትም ተፈናቅሎ እንግዲህ በፖሊስ ያው እያሳደዱ እየታሰረ በዚህ ሰዓት ቢያንስ ወደ 230 የሚሆን ፓብሊክ ሰርቫንት እና ሌሎች ተጋሾች ታስሮ ነው ያሉት።
የሃዲያ ዞኑ ዋና አስተዳዳሪ አቶ አብርሃም ቁጥራቸውን ባይጠቅሱም የታሰሩ ሰራተኞች ስለመኖራቸው ተናግረው የታሰሩት ግን በወንጀል ድርጊት በመሳተፋቸው ነው ብሏል።
በወንጀልና ተጠርጥረው የታሰሩት እሱን በህግ አግባብ ነው የሚታየው። ስለዚህ ህግ
ሰላማዊ ሰልፍ መውጣታችን መንግስት አልፈለግም፣ የአካባቢ መንግስት በዛ ምክንያት ነው የሚያስረን ነው የሚለው።
ሰላማዊ ሰልፍ ህገ መንግስታዊ ነው፣ አስፈራር ተጠብቀው እንጂ ሰላማዊ ሰልፍ ቤት አትዘርፍም፣ ጸጥታ ኃይል ላይ ጥይት አትተኩስም፣ ፖሊስ አትደበድብም። ያ ሰላማዊ ሰልፍ ሳይሆን የአመፅ ሴናሪዮ ነው የነበረው።
አቶ ብሩህ ግን ደሞዛችን በወቅቱ ይከፈለን ከማለት በቀር የፈጸምነው የወንጀል ድርጊት የለም ሲሉ ይከራከራሉ።
ሌላ አጀንዳ የለንም፣ ስልጣን የሚባል ነገር የለንም፣ ይሄ ይሰጠንልንም፣ ደሞዝ ይሰጠልን፣ የመኖር አለመኖር ጉዳይ ነው፣ እየሞተ ነው፣ ልጆቻችን እየጠፋ ነው፣ እየሞታ ነው፣ ይችን ብቻ ነው ያወራ ነው።
የዞኑ ዋና አስተዳዳሪ አቶ አብርሃም የችግሩ መነሻ ከውዝፍ የአፈር ማዳበሪያ ዕዳ ጋር የተገናኘ መሆኑና የኦዲት ግኝት ስለመኖሩም ተናግሯል። ይህም ከአምስት ዓመታት በፊት አንስቶ ሲንከባለል የመጣ ችግር የፈጠረው በወቅቱ የወረዳው ስራ አስፈጻሚዎችና አመራሮች ስህተት እንደሆነና በሕግ እንዲጠየቁ መደረጉን አቶ አብርሃም ገልጿል።
በወቅቱ ወረዳ አካባቢ የነበሩ አመራሮች ያደረጉት ነው እንግዲህ ፋይንዲንጉ የሚያሳየው። አንዳንዶቹን በሕግም እያስጠየቅን ነው አሉ። ብዙ ሰዎች ናቸው ከዚህ ወረዳው።
አቶ አብርሃም አርሶ አደሩ በተጠቀመው ማዳበሪያና የወረዳው አመራሮች በፈጸሙት የአሰራር ስህተት ስለምን የመንግስት ሰራተኞች ይበደላሉ በሚል ለተጠየቁት የክልሉን የፋይናንስ ቢሮ ተወቃሽ ያደርጋሉ።
የህግ ስህተት ነው። በወቅቱ ኮላተራል ያሳዙትን ሰዎች ጠይቃቸው ጥሩ ነው። ለምን አሳዙ የምለውን እኛ አላሳዝንም።
የክልሉ የፋይናንስ ቢሮ የህዝብ ግንኙነት ዲሬክተር አቶ አማን ረሽድ ቢሮው የዞንና የወረዳ የደሞዝ ክፍያ ጉዳይ አይመለከተውም ብሏል። በአመቱ መጀመሪያ የሁሉም ሰራተኞች
አመታዊ ደሞዝ ጨምሮ አጠቃላይ በጀት ተልኳል። ለአርሶ አደሮች የተሰራጨውን አፈርማዳበሪያ ገንዘብ ሰብስቦ መመለስ የዞኖችና የወረዳዎች ኃላፊነት ነው ሲሉ ተናግሯል።
ቻለ ያለባቸው እነሱ ናቸው። ምናልባት ከማዳበሪያ ጋር ሳይዞ ምናምን ይቆረጥ ብናል ቢሉት ነገር እሱ ማይሆን ነገር እንትን ምክንያት ላይሆን ይችላል። ምን አሁን እዛ እነሱ በራሳቸው ጊዜ ያው ለማዳበሪያ ተይዞ ሊሆን ይችላል። ከተያዘም ደግሞ ያን ማዳበሪያውን ይዳ ደግሞ ከአርሶ አደሩ ሰብስቦ የመጠቀም ደግሞ ስልጣን አላቸው እንጂ ይሄ ምክንያት አይሆንም። ችግሮች ካሉ ኦዲት ይደረጋሉ። ያሉ ችግሮች ካሉ አግባብቶች ካሉ ብልሹ አሰራሮች ካሉ እየፈተሸ በየጊዜው ግብረ መልስ ይሰጣል። አንዳንድ ክፍተቶች ሊኖሩ ይችላሉ። እነዚህን ክፍተቶች ደግሞ በየጊዜው ያው የሰጣቸው የተግባባ የተወያየን ይህንበት ያለንበት ሁኔታ ነው ያለው።
የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ሲዳማን ጨምሮ ከመበታተኑን በፊት ከ2005 እስከ 2010 ዓመተ ምህረት የተወዘፈው 5.6 ቢሊዮን የአፈር ማዳበሪያ ዕዳ እንደነበረበት ተገልጿል። በዕዳው ውዝፍ ተነሳ የሰራተኞችን ደሞዝ መክፈል የተሳነው የምስራቅ ባዳዎች ወረዳ ተከፍሏል የተባለውን ጨምሮ 61 ሚሊዮን ብር ውዝፍ ዕዳ እንዳለበት ተመላክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ የመጽሔት ዘገባ ደግሞ እስካሁን ከ3500 በላይ ኢትዮጵያውያን ከሱዳን መውጣታቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ያስታወቀበትን ይመለከታል። ከኢትዮጵያውያኑም በተጨማሪ በሺዎች የሚቆጠሩ የ61 አገሮች ዜጎችም በኢትዮጵያ በኩል መውጣታቸውንና 75 የበረራ ፈቃዶች መስጠታቸውንም የሚኒስትሩ ቃል አቀባይ አምባሳደር መለስ ዓለም አመልክተዋል። ከ1400 በላይ ሱዳናውያንም በስደት ወደ ኢትዮጵያ ስለመግባታቸው ገልጠዋል። በሌላ ዜና የጀርመኑ መራሄ መንግስት ኦላፍ ሾልት ለይፋዊ የሥራ ጉብኝት ዛሬ አዲስ አበባ ገብተዋል። በግጭት ለተጎዳው የሰሜን ኢትዮጵያ መልሶ ማቋቋም ይሁን ድጋፍ ያደርጋሉ ተብሎም ተጠብቋል ይለናል ኬኔዲ አባተ ነው ያጠናቀረው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዛሬ በሰጡት መግለጫ በሱዳን ካለው ወቅታዊ ቀውስ ጋር በተያያዘ በችግር ላይ የሚገኙ ኢትዮጵያውያን እንዲሁም የሌሎች ሀገራት ዜጎች በኢትዮጵያ በኩል ከሱዳን መውጣታቸውን ቀጥለዋል ብለዋል። የኢትዮጵያ መንግስትም ለዚሁ ተግባር ባቋቋመው ግብረ ኃይልና በኤምባሲው በኩል ድጋፍ እያደረገ እንደሚገኝ ገልጸዋል።
ከሱዳን ችግር ጋር በተያያዘ የተለያዩ ሀገሮች የተለያዩ ዓለም አቀፍ ድርጅቶች እኛን ጨምሮ ዜጎቻቸውን በተመለከተ ያስባሉ፣ ይጨነቃሉ። እስካሁን 61 ሀገሮች ዜጎቻቸውን በኢትዮጵያ በኩል አስገብተዋል። ወደ 7726 ይሆናል። ከዛ ውስጥ 3517 የሚሆኑት ኢትዮጵያውያን ናቸው። 75 የሚሆኑ የበረራ ፈቃዶች ተሰጥተዋል። ለእነዚህ ሁሉ ዓለም አቀፍ የሰብአዊ መብትን መርህ መሰረት ያደረገ ድጋፍ በኢትዮጵያ መንግስት በኩል ተሰጥቷል። በዋናው መስሪያ ቤት እና ገዳሪፍና ካርቱም ባሉ ኢትዮጵያ ኤምባሲዎች አማካኝነት ተገቢው ክትትል ይደረጋል። 11 የመንግስት ተቋሞችን የያዘ አጎራባች ክልሎችን የያዘ እንደዚሁ ብሔራዊ ግብረ ኃይል ተቋቁሞ ስራውን እየሰራ ነው። ቦታው ድረስ ኩርሙክ መተማ ድረስ እየተሄደ የሚሰራ ስራ ነው እና ትኩረት ተሰጥቶት እየተሰራ ይገኛል።
መንግስት በሱዳን ለሚገኙ ኢትዮጵያውያን ዜጎች ብዙም ትኩረት እየሰጠ አይደለም በሚል የሚቀርቡ ቅሬታዎችን በመጥቀስ ለተነሳላቸው ጥያቄም አምባሳደር መለስ ምላሽ ሰጥተዋል።
ብዙ ቁጥር ያላቸው ኢትዮጵያውያን ሱዳን ይኖራሉ። በመቶ ሺዎች ወይም ጣሪያው 1 ሚሊዮን አካባቢ ሊሆን ይችላል። 1 ሚሊዮን ሰው ተፈናቀል ነው ብሎ ለማለት ለማግኘት ራሱ በጦርነት ውስጥ ቀላል ጉዳይ አይደለም። ኤሌክትሪክ የለም፣ መብራት የለም፣ ውሃ የለም። በዛ ውስጥ የሚገጥማቸው ችግር እንዳለ ሆኖ በጦርነት ውስጥ ሚስዮኖች የአቅማቸውና የፍላጎታቸውን ያህል መንቀሳቀስ አይችሉም። ስለዚህ ብዙ ፈተናዎች አሉ። ለተቀማጭ ቅርብ ነው አይነት ነገር እንዳለ እንደዚህም ሆኖ ካርቱም ያለው የኢትዮጵያ ኤምባሲ፣ ገዳሪፍ ያለው የኢትዮጵያ ቆንስላ ጽህፈት ቤት ብቻ ሳይሆን ከዋናው መስሪያ ቤት፣ ከጤና ጥበቃ ሚኒስቴር፣ ከኢሚግሬሽንስ እና ዜግነት ጉዳይ፣ ከሌሎችም መስሪያ ቤቶች ሰራተኞችን አቅሞቻችንም ሁሉ እዛ አካባቢ ያሰማርተን። የዚህ ብቸኛው ግቡ ዜጎችን መታደግ ነው። ለምሳሌ ጦርነቱ ሲከሰት የመጡት ሰዎች ሁሉም የኢትዮጵያዊነት መታወቂያ ያላቸው ማለት አይደለም። ግን የኢሚግሬሽንና ዜግነት ጉዳይ ሁኔታዎችን አገናዝቦ ተገቢውን የራሳቸውን ማጣራት አድርገው መታወቂያም የጉዞ ሰነድም የሌለው ሰው ወደ ሀገር እንዲገባ ትራንስፖርት ይደረግለታል፣ የህክምና ድጋፍ ይደረግለታል።
ሱዳናውያን ስደተኞችም ወደ ኢትዮጵያ እየገቡ እንደሚገኙ ተናግረዋል።
ወደ 1469 ሱዳናውያን ስደተኞች ሆነው ወደ አገር ቤት ገብተዋል። እንደምታውቁት ጦርነቱ አብዛኛው የተካሄደው ያለው ካርቱምና ምዕራብ ሱዳን አካባቢ ነው። እኛ ከሱዳን ጋር የምንዋሰነው በምስራቅ አካባቢ ነው። ስለዚህ እዛ አካባቢ አሁን በአስቸኳይ ስጋት የሚሆን ጦርነት ስለሌለ የስደተኛ ፍሰቱ የሚጠበቀውን ያህል ኢትዮጵያ መንግስት ድንበር አይዘጋም፣ ድንበር የመዝጋት ልምድ የለውም።
በተያያዘ የሱዳን ተፋላሚ ኃይሎችን ወደ ሰላም ንግግር ለማምጣትና በሀገሪቱ ሰላም ለማስፈን በሚል በተናጥል የሚደረጉ ጥረቶችን ኢትዮጵያ እንደማትደግፍ የገለጹት ቃል አቀባዩ ያልተቀናጀ ያሉት ይህ አካሄድ ችግሩን ከማባባስ ያለፈ ፋይዳ የለውም ብለዋል። ኢትዮጵያ የሱዳን ችግር በተባበሩት መንግስታት፣ በአፍሪካ ህብረትና በኢጋድ በተጀመረው ጥረት ሊፈታ ይገባል ብላ እንደምታምንም ነው የተናገሩት። በሌላ ዜና የሱዳን ግጭት በቀጠለበት በዚህ ወቅት በምስራቅ አፍሪካ ሁለት ሀገራት ይፋዊ የስራ ጉብኝት የሚያደርጉት የጀርመን መራሄ መንግስት ኦላፍ ሾልዝ ዛሬ አዲስ አበባ ገብተዋል። መራሄ መንግስቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያና አቀባበል አድርገውላቸዋል። በኢትዮጵያ በሚኖራቸው ቆይታ ከፕሬዝደንት ሳህለወርቅ ዘውዴ፣ ከጠቅላይ ሚኒስትር አብይ አህመድና ከትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ጋር ይወያያሉ ተብለው የሚጠበቁት ሾልዝ ለኢትዮጵያ አዲስ ድጋፍ ይፋ ያደርጋሉ ተብሎ እንደሚጠበቅም የውጭ ጉዳይ ሚኒስቴር ቃል አቀባዩ በዛሬው መግለጫቸው ጠቅሰዋል።
ከመራሄ መንግስቱ ጋር በርካታ ባለሀብቶች ይገኛሉ። በቆይታቸውም ከፌድሪ ከፍተኛ የመንግስት የስራ ኃላፊዎች ጋር በሁለትዮሽ እና በአካባቢ እንዲሁም በዓለም አቀፍ ጉዳዮች ይመክራሉ ተብሎ ይጠበቃል። በብዙ ፈታኝ ወቅቶች ከኢትዮጵያ ህዝቦች የቆየች ሀገር ናት። አሁን በቆይታቸው የሰላም ሂደቱ በተለይም ከዳግም ግንባታና መልሶ ማቋቋም አንጻር ድጋፍ ያደርጋሉ ተብሎ ይጠበቃል።
የጀርመኑ መራሄ መንግስት ኦላፍ ሾልዝ በነገው ዕለት ደግሞ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ተገናኝተው እንደሚወያዩ የሚጠበቅ ሲሆን ከውይይቱ በኋላ ወደ ቀጣዩ መዳረሻቸው ኬንያ ያመራሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጭ ተመልካቾቻችን በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ወላይታ እናቀናለን። የወላይታ ዞን ዳግም ውሳኔ ህዝብ ሰኔ 12 2015 ዓ.ም ተመረጠ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የመራጮች ምዝገባና የድምጽ የመስጠት ሂደትም በአንድ ቀን እንደሚከናወን ቦርዱ ይፋ አድርጓል። በወላይታ ዞን የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ውሳኔ ህዝቡ መካሄዱን ተቃውመዋል። ምርጫ ቦርድ ባለፈው ጥር ወር ተካሂዶ በነበረው ውሳኔ ህዝብ በወላይታ ዞን የተከናወነው የውሳኔ ህዝብ ምርጫ የተጨበረበረ መሆኑን ይፋ አድርጎ ውሳኔ ህዝቡ በድጋሚ እንዲካሄድ መግለጹም ይታወሳል። ለዝርዝሩ መለስካቸው አመሃ።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎችና ጉዳዩ ከሚመለከታቸው መንግስታዊ አካላት ተወካዮች ጋር ባደረገው ውይይት ቀደም ሲል በወላይታ ዞን ተካሂዶ ውድቅ የተደረገውን የህዝበ ውሳኔ ሂደት ለማራም ሰኔ 12 ቀን 2015 ዓ.ም ድጋሚ ህዝበ ውሳኔ በዞኑ እንደሚያካሄድ ይፋ አደረገ። የምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ በውይይት መድረኩ ለተሳተፉት የተለያዩ ፓርቲዎች መሪዎችና የዞኑ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም የአንዳንድ የፌዴራል መስሪያ ቤቶች ተወካዮች ይህን ከፍተኛ ጥፋት የተፈጸመበትን የውሳኔ ህዝብ ሂደት ማረም በሀገሪቱ እየተካሄደ እንደሆነ ለሚነገረው ዴሞክራሲያዊ የፖለቲካ ስርዓት ግንባታ ወሳኝ መሆኑን አስገንዝበዋል።
ይህንን ህዝበ ውሳኔ እንደገና ስንደግመው ትልቁ ተስፋችን ቀደም ሲል ያጋጠሙ የህግ ጥሰቶች በድጋሚ የማይከሰቱበት ሁኔታ በጋራ እንፈጥራለን በሚል ነው። ሁላችሁም እንደምታውቁት ህዝበ ውሳኔ አንዱ ህዝቡ በነጻነት የሚፈልገውን ምርጫ የሚያሳይበት ነው። ያንን ላይ መሰረታዊ የሆነ ችግር ከደረሰ በተመሳሳይ ሁኔታ እጣ ፈንታው መጥፎ ይሆናል ማለት ነው። ስለዚህ አጥብቀን የምናሳስበው ከዛሬው ጀምሮ ይሄ ዛሬ የሚወጣው የህዝበ ውሳኔ ዝግጅትና የጊዜ ሰሌዳ እሱን መሰረት አድርገን የምንሰራው ስራ በሙሉ የተቃና እንዲሆን የሁላችሁም ትብብር ያስፈልጋል ማለት ነው።
በዚሁ መሰረት ምርጫ ቦርድ አዲስ የነደፈውን የውሳኔ ህዝብ አካሄድ የጊዜ ሰሌዳና የስራ አከናወኖች ዝርዝር አቅርበዋል። ባለፈው ህዝበ ውሳኔ ያጋጠሙ ችግሮችም በቀረቡት ገለጻዎች ተዳሰዋል። ከፓርቲዎችና ከወላይታ ዞን የመንግስት አካላት በቀረቡት ሐሳቦችና ውሳኔዎች ላይ የተለያዩ ሐሳቦች ተሰንዝረዋል። በተለይ ግን የብዙዎቹን ቀልብ የሳበው ቦርዱ በዚህኛው የስራ ክንውን መርሃ ግብሩ መሰረት ድምጽ የሚሰጥበትና የመራጮች ወይንም ድምጽ የሚሰጠው ህዝብ ምዝገባ በአንድ ቀን ይከናወናል የሚለው የቦርዱ ውሳኔ ነው። ብዙዎቹ የዞኑ አስተዳደር ባለስልጣናት ይህ ቢስተካከል ይሻላል የሚል ሐሳብ አቅርበዋል። ቪኦኤ የቦርዱን ምክትል ሰብሳቢ አቶ ብሸት አየለን ይህ የማይለወጥ የቦርድ ውሳኔ ይሆን ሲል ጠይቋቸዋል።
እንግዲህ ያው የህዝበ ውሳኔውንና የመራጮች ምዝገባ አንድ ቀን ያደረግነው መሰረታዊ በሆነ ምክንያት ነው። ይህም በጥሰቱ ምክንያት ነው። ጥሰቱን ድጋሜ ቢመጣ እንዴት እንቋቋመዋለን የሚለውን መራጮቹ ይመዘገባሉ፣ ወዲያው ወደ ድምጽ መስጫው ቦታ ይሄዳሉ። ይሄ ነው መሰረታዊ ምክንያታችን። ይሄንን ሁኔታ ደግሞ የማጨናነቅ ነገር እንዳይመጣ የለቱለት በአንድ ምርጫ ጣቢያ 1500 ሰው ይሆን የነበረውን በአንድ ምርጫ ጣቢያ 800 አድርገናል። ለዚህ ተጨማሪ ከ600 በላይ የሆኑ ምርጫ ጣቢያዎችም ከበፊቱ ከነበረው በዞኑ ላይ ጨምረናል። ስለዚህ እንደነዚህና እነዚህን የመሳሰሉ አይነት የመፍትሄ አካሄዶች አስቀምጠን ነው እያደረግን ያለ ነው። በእኔ እምነት የቦርዱን ውሳኔ መሰረታዊ የሆነ ምክንያታችን ይህንን የያዘውን ውሳኔ ያሳውቀናል። ነገር ግን የምክክር መድረክ ነው በእርግጥ እንዳልከው። ስለዚህ ብሔራዊ ምርጫ ቦርድ የቦርድ አባላት እንደገና ጉዳዩን በዚህ ነገር ላይ የተነሳውን አያዩትም አይደለም የሚሉ ግን መሰረታዊ ምክንያታችን ይሄ ነው። ምን ያህል ሊቀየር እንደሚችል እርግጠኛ አይደለም።
በወላይታ ዞን ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የወላይታ ህዝባዊ ዴሞክራሲያዊ ግንባር የውሳኔ ህዝብ በዞኑ በድጋሚ መካሄድን አጥብቆ እንደሚቃወም ይፋ አድርገዋል። በፓርቲው አንዳንድ አባላት እንደተነገረው ከሆነ ምርጫ ቦርድ በዚህ ጉዳይ በመጀመሪያው ዙር የተፈጸመውን ማጭበርበር ይፋ አድርጎ ወደ ህግ አደባባይ እንዲቀርብ ያደረገው እርምጃ የሚመሰገን ነው ይላሉ። ይህ በህግ የተያዘ ጉዳይ በእንጥልጥል እያለ ድጋሚ ውሳኔ ህዝብ መካሄዱንም አጥብቀው ይቃወማሉ። የግንባሩ ሊቀመንበር አቶ ጎበዜ ጎአም ለቪኦኤ ይህንን ብለዋል።
ምርጫ ቦርድ ዳግም ምርጫ አካሂዳለሁ የሚለውን የምንቃወምበት የተለያዩ መንገዶች አሉ። አንደኛው ምርጫው ህገ መንግስታዊ ነው፣ የአገሪቱን ህገ መንግስት እየጣሰ ነው፣ የፖለቲካ ውሳኔ ነው፣ በሀገሪቱ ህገ መንግስት አንቀጽ 9 ላይ የተቀመጠው ድንጋጌ የሚጥስ የትኛውም ውሳኔ ከዚህ ህገ መንግስት ጋር የሚቃረን ከሆነ በመንግስትም ባለስልጣን ይወሰን በተለያየ ቡድን የሚወሰን ተቀባይነት የለውም የሚለውን መርህ ጣሰ። ስለሆነ ሪፈረንደሙ የወላይታን ህዝብ ፍላጎት ጥያቄውን ያላማከለ በመሆኑ ዳግም ሪፈረንደም መደረግ የለበትም የሚል ጽኑ አቋም ያለን፣ በተመሳሳይ መንገድ የሚደረግ ከሆነ ሪፈረንደም ሊደረግ የሚችልባቸው አቅጣጫዎችን በዛሬው መድረክም ጠቁመናል። እሱ ምንድን ነው? የወላይታ ህዝብ ብሔራዊ ክልል የሚል ወይም ብቻዬን ክልል ልሁን የሚል አማራጭ ተካቶበት የሚደረግ ምርጫ ከሆነ ድጋፋችን።
ለአቶ ብሸት አየለ ለዚህ ቦርዱ ያለው መልስ ምንድን ነው የሚል ጥያቄ አቅርቤላቸው ነበረ።
ይሄ ለእኛ የሚቀርብ ጥያቄ አይደለም። ይሄ ጥያቄ መቅረብ ያለበት ለክልል ምክር ቤቱ ከዛም አልፎ ለፌዴሬሽን ምክር ቤት ነው። እኛ አንድ ህዝበ ውሳኔ እንዲፈጸም የሚመለከተው በህግ የተቀመጡ አካላቶች አሉ። እነሱ ሲልኩልን ነው የምናስፈጽመው። በዚህ ጉዳይ ላይ አሁን የፌዴሬሽን ምክር ቤት ነው የላከልን። አንዱ ስልጣን ያለው አካል እሱ በመሆኑ ሲልክልን፣ ከዛ በኋላ የኛ ስራ ምንድን ነው? እሱ የጊዜ ሰሌዳውን ማውጣትና በዛ መሰረት ማስፈጸም ነው። ይሄ ከኛ ስልጣን ውጪ ነው። ከኛ ስልጣን ውጪ የሆነ ነገር እዚህ ጋር ማቅረብ ምንም የሚጠቅመው ነገር የለም።
ባለፈው ጥር ወር ምርጫ ቦርድ ቀደም ሲል በደቡብ ኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ክልል ስር የነበሩ የተወሰኑ ዞኖችና ልዩ ወረዳዎች ተጣምረው አዲስ ክልል ለመመስረት ባካሄደው ህዝበ ውሳኔ መሰረት በወላይታ ዞን የተካሄደው ምርጫ የተጭበረበረ መሆኑን ይፋ አድርጎ ውጤቱን መሰረዙ ይታወሳል። በአሁኑ ወቅት በዚህ የህግ ጥሰት የተጠረጠሩ ከ90 የማያንሱ ሰዎች ክስ እንደተመሰረተባቸውም የፍትህ ሚኒስቴር ይፋ አድርጓል። መለስካቸው አመሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ስለስካቸው አመሰግናለሁ ለዘገባው። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ለምሽቱ የመጨረሻው ወዳደረግነው የትንታኔ ርዕስ ነው የምንሻገረው። ዓለም አቀፍ ርዕሰ ጉዳዮችን ይመለከታል። ወደ ጎረቤት ሱዳንም ይወስደናል። በሱዳንም ሆነ በቀጠናው ወታደራዊ አገዛዝን አንፈቅድም አሉ የኬንያው ፕሬዝዳንት ሲናገሩ። የምስራቅ አፍሪካ ክልላዊ ማህበረሰብ አባል አገሮች መሪዎችና አህጉራችን ወደ ወታደራዊ አገዛዝ እንድትንሸራተት አይፈቅዱም ሲሉ ነው የኬንያው ፕሬዝዳንት ዊሊያም ሩቶ ያሰሙት ንግግር። ሩቶ ይህን ያሉት ባለፈው ማክሰኞ ናይሮቢ ውስጥ በተካሄደ ከፍልሰት ጋር በተያያዙ ጉዳዮች ላይ ያተኮረ ጉባኤ ወቅት ባሰሙት ንግግር ነው። አገራቸው ኬንያና የተቀሩት የምስራቅ አፍሪካ ማህበረሰብ አባል አገራት መሪዎች ሱዳን ውስጥ የሚዋጉትን የሁለቱንም ኃይሎች ወታደሮች ተጠያቂ እንደሚያደርጉ ነው የገለጡት። ክልላዊ ማህበረሰብ ኢጋድ እስካሁን ውጊያው ለዘለቄታው እንዲቆም ማድረግ ባይችልም አንዳንድ ተንታኞች እምነት ግን ተፋላሚዎቹ የጦር ጄኔራሎች ተቀምጠው እንዲነጋገሩ ግፊት በማድረግ ሊያግዝ ይችላል ተብሏል። ቪክቶሪያ አሙንጋ ከናይሮቢ ያስተላለፈችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርባለች።
ሁለቱ የሱዳን ተቀናቃኝ ወታደራዊ ኃይሎች ውጊያውን ከጀመሩ አንድ ወር ሊሆን ነው። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ተኩሱን እንዲያቆሙ ያደረጉት ጥረት እንዲሰምር አልቻለም። ሁለቱም ወገኖች 3 ጊዜ የተኩስ አቁም ስምምነት አድርገው 3ቱንም ጥሰው ውጊያውን ቀጥለዋል። የምስራቅ አፍሪካ ሀገሮች መሪዎች በበኩላቸው በክልላችን ወታደራዊ አገዛዝ እንዳይኖር እናግዳለን እያሉ ነው። ሱዳን አስተዳደሯን በተመለከተ እርምጃ ያስመዘገበች ነበር የሚሉት የኬንያው ፕሬዝዳንት ዊሊያም ሩቶ በትንሽ አለመግባባት የተነሳ እንዲበላሽ አንፈቅድም፣ ተዋጊዎቹን ወታደሮች በተጠያቂነት እንይዛለን ብለዋል።
የሚያጣላቸውን ጉዳይ ተነጋግረው ሊፈቱ ሲችሉ የህዝቡን የንግድ ድርጅት መተዳደሪያውን የሚያወድሙበት ብጥብጥ የሚፈጥሩበት አንዳችም ምክንያት የለም። አህጉራችንን ወደ ወታደራዊ አገዛዝ እንዳትንሸራተት ለመከላከል ቆርጠን ተነስተናል። አህጉራችን ዲሞክራሲያዊ ተቋማት ለመገንባትና ህዝቡ የሚፈልገውን አስተዳደር እንዲመርጥ ለማስቻል ዝግጁ ናት።
ማቻሪያ ሙኔኔኔ መሳሰሉ የዓለም አቀፍ ግንኙነት አዋቂዎች በበኩላቸው የምስራቅ አፍሪካ ሀገሮች ክልላዊ ማህበረሰብ ኢኤሲ ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ ያደረገው ጥረት ባይሳካለትም ሱዳንን በሚመለከት ግን የጦር ኃይሉ ውጊያ ማቆም እንዳለበት ማሳመኑ ሊቀናው ይችላል፣ ስለምን ሱዳን ራሷ የዚህ ማህበር አባል ለመሆን እየሞከረች ነውና ይላሉ።
Concerted effort is what's needed. So whoever has aligned to
የተቀናጀ ጥረት ነው የሚያስፈልገው። ዳጋሎንም ይሁን ቡርሃንን የሚያነጋግርበት መንገድ ያለው ካለ መገዳደሉ ስለማይጠቅማቸው ሊያቆሙት እንደሚገባ ይንገራቸው። ተዋጊዎቹም መሪዎቹም በአካባቢው ሀገሮች የተገለሉ ሆነው መኖር እንደማይበጃቸው ያሳውቃቸው።
የተባበሩት መንግስታት ድርጅት እንዳለው በውጊያው እስካሁን 550 ሰው ተገድሏል፣ ከ4900 የሚበልጡ ሰዎችም ቆስለዋል። ሁለቱ ወገኖች አንዱ ሌላኛውን ጥፋተኛ አድርገው ይካሰሳሉ። ኒክ ወስካት ሮያል አፍሪካን ሶሳይቲ የተባለ ቢሮ ለንደን የሆነ የበጎ አድራጎት ተቋም ዳይሬክተር ናቸው። የምስራቅ አፍሪካ ቀጣና ሀገሮች በኮንጎ ጥረታቸው ስኬት ባያገኙም አሁን ከሌላ አካል ጋር ሆነው ሳይሆን በራሳቸው የሱዳንን ተፋላሚ ወገኖች ትጥቃቸውን እንዲያወርዱ ለማሳመን እድል ሊኖራቸው ይችላል ብለዋል።
In the DRC there's already a UN force MONUSCO that is trying
ዲሞክራሲያዊ ኮንጎ ውስጥ ፍትም የተባበሩት መንግስታት ድርጅት ሰላም አስከባሪ ተልእኮ MONUSCO ሰላም እንዲሰፍን ጥረት ያደርግ ነበር። የምስራቅ አፍሪካው ኃይል የገባው የዚያ ተጨማሪ ሆኖ ነው። የገባውን በግጭቱ የሚሳተፉት የተለያዩ ወገኖች በተለይም በኪንሻሳ ባለስልጣናት ይሁን ታግኝቶ ነው። ሱዳንን ስንመለከት ግን በአሁኑ ሰዓት እንደዛ አይነት ስልጣን ያለው አካል ኑሮ የሰላም ጥረትን ለማድረግ እንዲገቡ በስምምነት የሚፈቅድበት ሁኔታ የለም።
የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ኢጋድ የደቡብ ሱዳን ፕሬዝዳንት ሳልቫ ኪርን፣ የኬንያውን ዊሊያም ሩቶንና የጅቡቲውን ኢስማኤል ገሌን ተዋጊዎቹን ወገኖች እንዲሸመግሉ ሊልክ ባለፈው ሳምንት ተስማምቷል። እናም ደቡብ ሱዳን ባስተናገደችው ድርድር ተኩስ ለማቆም ሁለቱ ወገኖች የተስማሙ ቢሆንም ተግባራዊ አልተደረገም። የዓለም አቀፍ ግንኙነቶች ተንታኙ ማቻሪያ መዋኔ እንደሚያስረዱት ሳልቫ ኪር ሀገራቸው በሱዳን ወደብ ስለምትገለገል የውጊያውን መቆም ከሀገራቸው ጥቅም አኳያም ይፈልጉታል ብለዋል።
Being landlocked, you know, it is the oil producing country and the oil goes through Khartoum.
ደቡብ ሱዳን ወደብ አልባ ሀገር ናት። እንደምታውቁትም ነዳጅ አምራች ሀገር ናት። ነዳጅዋን ደግሞ በካርቱም በኩል አድርጋ ነው ወደ ቀይ ባህር የምትልከው። ስለዚህ አሁን እየተጎዳች ነው።
ሳልቫ ኪር የሱዳንን የጦር ኃይሎች አዛዥ ጀነራል አብደል ፈታህ አልቡርሃንን እና የፈጥኖ ደራሽ ኃይሉን አዛዥ ጀነራል መሐመድ ሐምዳን ዳጋሎን ለየብቻ በስልክ እንዳነጋገሩና ሁለቱም ተደራዳሪዎቻቸውን ሊልኩ እንደተስማሙ ከትናንት በስቲያ ማክሰኞ አስታውቀዋል።
ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቆንጅት ታየን ለቀደመው ዘገባው አመሰግናለሁ። ወደ ሁለተኛው አጋማሽ ዘልቀናል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ46 መሆኑን ያመለክታል። ቀዳሚው ሳይንስ ነው። ሰው አልባዎቹ በራሪዎች አስተናጋጆች ለናል። ሰው አልባ አውሮፕላኖች ወይም ድሮኖች በጦርነት በጸጥታ አጠባበቅና በግብርና ዘርፍ የተለያዩ አላማዎችና አገልግሎቶች ይላሉ። ከጊዜ ወደ ጊዜም ቁጥራቸው እየጨመረ የሚታዩት ሰው አልባዎቹ በራሪዎች በብዙ የአሜሪካ የንግድ ዘርፎችም እንደ ኩኪስ፣ ብስኩትና ቡና ያሉ መስተንግዶችን ከተጠቃሚዎች በራፍ በማድረስ ሽመታውን እያሳለጡ ይገኛሉ። የአሜሪካ ድምጿ ጁሊ ታቦ የዘገበችውን ግርማ ደገፋ ወደ አማርኛ መልሶ እንዲህ ያቀርብልናል።
በዚህ ወጣ ያለ የምስራቅ ቨርጂኒያ መንደር አንድ ያልተለመደ ነገር እየተከናወነ ነው። ለአቶ ባው ቤተሰብ የተሸመተ አስቤዛ በድሮን ተጭኖ እየደረሰ ነው። ለእኛ ለመንትዮች ወላጆች በጣም አመቺ ነው። እነሱን መኪና ውስጥ ማስገባትና ማስወጣት አይኖርብንም። ባው ሸቀጣ ሸቀጦቹን አቅራቢያው ከሚገኝ ዎልማርት ነበረ በኦንላይን ያዘዘው። ዎልማርት ከአሜሪካ ትልልቅ ቸርቻሪዎች አንዱ ነው። ባለፈው ዓመት ብቻ 6000 ጊዜ ነው ሸቀጦችን በድሮን ያደረሰው። ድሮኖች ሁለት ነው ፋይዳቸው። አንደኛው ፍጥነትና ብቃት ሲሆን፣ ሌላው ደግሞ ዘላቂነታቸው ነው። ኩባንያው ትዕዛዞችን ለማድረስ የሚጠቀምበት አገልግሎት ድሮን አፕ ይባላል። የድሮን ዕቃ ማድረሻ አገልግሎት በተለይ ተስማሚነቱ በገጠራማ አካባቢዎች ለሚኖሩና ለአዛውንቶች ወይም መራመድ ለማይችሉት ነው። ድሮኑ ከመሬት በ25 ሜትር ርቀት ላይ የሚጓዝ ሲሆን፣ ይህም ለግል ሕይወት ከለላና ድምፁን ለማራቅ ይረዳል። ነገር ግን ትልቁ ችግር ይላል ድሮን አፕ፣ በፌደራሉ የአቪዬሽን መስሪያ ቤት የተጣሉት ጥብቅ ሕግና መመሪያዎች ናቸው። የፌደራሉ አቪዬሽን የድሮን ቴክኖሎጂን ለማሳደግ ብዙ የሰራ ይመስለኛል። ሆኖም ከኛ እርምጃ ጋር እኩል አልተራመደም። ለቪኦኤ በሰጠው ቃል የፌደራሉ አቪዬሽን ከመጪው መስከረም ወር ጀምሮ ድሮኖች ምንና የማን መሆናቸውን የሚገልጽ የመልእክት ስርጭት እንዲለቁ ይጠይቃል። ይህም በሰው አልባ አውሮፕላኖች የትራፊክ አስተዳደር ረገድ ትልቅ እርምጃ ነው የሚሆን ብሏል።
ድሮንን ማቀናጀት በፌዴራሉ አቪዬሽን መስሪያ ቤት ትልቅ መነጋገሪያ ነው። የምናወራው እኮ ድሮኖችን አሁን ካለው ጠቅላላ የአየር ትራፊክ ቁጥጥር ስርዓት ጋር እንዴት ማቀናጀት እንደምንችል ነው።
ይህም ለሸማቾች የምስራች ነው። ለወደፊት የሰው አልባ አውሮፕላን የድሮን አቪዬሽን ለሁሉም አካላት ትልቅ ጥቅም የሚኖረው ይመስለኛል። ብዙ ኩባንያዎች በገቡበት ቁጥር እቃዎችን በተሻለ ፍጥነትና ደህንነት ያገኙታል ማለት ነው።
ግርማ ደገፋን ለግሩም ዝግጅቱ አመሰግናለሁ። አድማጮች አሁን ወደ ፕሬስ ጉዳይ የሚወስደን ርዕስ ነው ቀጣዩ። ተንታኞችን ያሳሰበው የአፍሪካ የፕሬስ ነጻነት ይዞታ የትላንትና ሁለት ተንተርሶ የተሰናዳ ነው። በዘንድሮ የዓለም የፕሬስ ነጻነት ሪፖርት መሰረት በዓለም ዙሪያ ከአስር አገሮች በሰባቱ ያለው ሁኔታ ለጋዜጠኞች መጥፎ ነው። ድንበር የለሽ የጋዜጠኞች ቡድን 180 አገሮችን በመገምገም ደረጃቸውን የመደበበት ሰንጠረዥ አውጥቷል። የአፍሪካን ይዞታ የሚመለከተውን ቆንጅታየ እንደሚከተለው ታቀርበዋለች።
በፈረንሳይኛ የአጽሮት ስሙ RSF ተብሎ የሚታወቀው ድንበር የለሽ ጋዜጠኞች በዘንድሮ እንደ አውሮፓውያን አቆጣጠር 2023 ዓመተ ምህረት የፕሬስ ነጻነት ሪፖርቱ የፕሬስ ነጻነት ከየትኛውም የዓለም አካባቢ ይበልጥ ያሽቆለቆለው አፍሪካ ውስጥ መሆኑን አመልክቷል። ለምሳሌ ቱኒዚያ በፕሬዝዳንት ካይስ ሳኢድ አምባገነንነት የተነሳ ፊት ከነበረችበት ቦታዋ በ27 ደረጃ ወርዳለች። በታሪኳ ጥሩ የፕሬስ ነጻነት አያያዝ የነበራት ሴኔጋልም በ31 ደረጃ አሽቆልቁላለች። ሳዲቡ ማሮንግ ሴኔጋል ዳካር ተቀማጭ የሆኑ የድንበር የለሽ ጋዜጠኞች የምዕራብ አፍሪካ ዳይሬክተር ናቸው። ለቪኦኤ የሚከተለውን ማብራሪያ ሰጥተዋል።
The country has been for so long time a regional model in terms of press freedom. And now, as we go towards elections...
ይቺ ሀገር ለረጅም ጊዜ የቀጠነው የፕሬስ ነጻነት ተምሳሌት ነበረች። አሁን ደግሞ እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓመተ ምህረት ወደሚካሄደው ምርጫ እያመራን ባለንበት በአሁኑ ወቅት በጋዜጠኞቹ በሌሎችም ቪዲዮ አንሺዎች የመሳሰሉ ባለሙያዎች ላይ ጥቃት እየደረሰ መሆኑን አይተናል፣ መዝግበናል። ጥቃቱን የሚፈጽሙት የጸጥታ ኃይሎች ወይንም የፖለቲካ ተዋናዮች ሊሆኑ ይችላሉ። የፖለቲካ ተዋናዮቹ ደግሞ ወይ ከተቃዋሚው ጎራ ወይንም ከገዢው ፓርቲ ሊሆኑ ይችላሉ።
በሳህል አካባቢ ያሉ በርካታ ሀገሮች በተለይ ለውጭ ጋዜጠኞች አስቸጋሪ ሆነዋል። ቡርኪና ፋሶና ማሊ ባለፈው ዓመት ፈረንሳውያን ጋዜጠኞችን አባረዋል። ማሊ ፍራንስ 24 ቴሌቪዥን እና የራዲዮ ፍራንስ ኢንተርናሽናል ስርጭቶችን አግዳለች። የሌላኛው የዓለም አቀፍ የፕሬስ ነጻነት ተሟጋች ድርጅት የሲፒጄ ከሳሃራ በታች ያሉ የአፍሪካ ሀገሮች ተጠሪዋ ሙቶኪ ሙሞ እንዳመለከቱት በሌላውም የአህጉሪቱ አካባቢ ደጋግመው ጥሰት የሚፈጽሙ አንዳንድ ሀገሮች አሉ።
Top unfortunately is Eritrea. Repeatedly every year because of the private press having been for 2 decades
እንዳለመታደል ሆኖ በየአመቱ ግንባር ቀደምትነቱን የምትይዘው ኤርትራ ነች። ምክንያቱም በሀገሪቱ የግል ፕሬስ ከተዘጋ ከሁለት አስርት አመታት በላይ ሆኗል። ቢያንስ 16 ጋዜጠኞች ታስረዋል። ብዙዎቹ እንደ አውሮፓ አቆጣጠር ከ2001 ጀምሮ የታሰሩ ናቸው። ካሜሩንንም ብንመለከት በርካታ ጋዜጠኞች ታስረዋል። በምስራቅና ማዕከላዊ አፍሪካ ደግሞ ሩዋንዳን ብንወስድ በኢንተርኔት ጋዜጠኞች በተለይም በዩቲዩብ በሚያስተላልፉት ላይ በተለይ ባለፉት 2 አመታት አፈና እየተካሄደ መሆኑን እያየን ነው።
አስከትለውም 2023 አስከፊ በሆነ መንገድ እንደጀመረ የሲፒጄ ተጠሪዋ አውስተዋል።
When you look at Sub-Saharan Africa, I think by February
ከሳህራ በታች ያሉትን የአፍሪካ ሀገሮች ስናይ እስከ የካቲት በነበረው ጊዜ ቢያንስ 3 ታዋቂ ጋዜጠኞች ተገለዋል። ካሜሩን ውስጥ 2 ጋዜጠኞች ማርቲኔዝ ዞጎና ዣንሻክ ኦላ ፔፔ ተገለዋል። ሁለቱም ሙስናን በሚመለከት ይናገሩ የነበሩ ናቸው። ሩዋንዳ ውስጥ ደግሞ ጆን ዊሊያምስ ኒትዌሌ ተገለዋል።
እንቷሊ በአብዛኛው በዩቲዩብ ላይ ከሚያሰራጩና ሌላ ማንንም የማያነሳቸውን ጉዳዮች እያነሱ ካለፍርሃት ከሚዘግቡት ጥቂት ጋዜጠኞች መካከል አንዱ እንደነበረ ሙቶኪ ሙሞ አስረድተዋል። ሶማሊያም ጋዜጠኞች በጠላትነት የሚታዩባት አደገኛ ሀገር መሆኗን ገልጸዋል። በኢንተርኔት የሚሰራጩ የጋዜጠኝነት ስራዎች ከመጡ ወዲህ በተለይ በኬንያና በዩጋንዳ ሐሳብን መግለጽን በወንጀል የሚያስጠይቅ የሚያደርጉ ህግጋት እየወጡ መሆናቸውን የሲፒጂዋ ተጠሪ አመልክተዋል።
The fact that we're seeing a lot of media just simply existing on the online space. We're seeing attendant regulation.
ስርጭቶቻቸውን በድረገጽ የሚያቀርቡ ብዙ ሚዲያዎችን እያየን ነው። ከዚሁ ጋር ተያይዞ ደግሞ እጅግ የበዙ የቁጥጥር ደንቦችም ሲያወጡ እናያለን። ፓርላማዎችና መንግስታት በኢንተርኔት ስለሚፈጸሙ ወንጀሎች ስለ ህጻናትና ስለ ግለሰብ ነጻነት በመክንያትነት ያነሱ መድረኩን መቆጣጠር እንዳለባቸው ይናገራሉ። እነዚህም በጣም ትኩረት የሚገባቸው ጉዳዮች ናቸው። ነገር ግን እግረ መንገዳቸውን በአመታት የኋሊት የሚመለሱን ህጎች አሽልከው ያስገባሉ። እሱንም መመልከት አለብን። የአርኤስኤፍ ሳዲቦ ማሮንግም የሲፒጂዋ ሙቶኪ ሙሞም አውንታዊ እርምጃ አስመዝግበዋል በማለት አድናቆት የቸሯቸው ጥቂት ሀገሮች አሉ። ቦትስዋና አንዷ ነች። የፕሬስ ነጻነት ሰንጠረዥ ቦታዋን በ35 አሻሽላ አሁን 65ኛ ደረጃ ላይ ትገኛለች። ታንዛኒያ እና ጋምቢያም መሻሻል እንዳሳዩ የድንበር የለሽ ጋዜጠኞቹ የምዕራብ አፍሪካው ተጠሪ ማሮንግ ገልጸዋል።
Last year Gambia was 50. Now they are 46 in ranking.
ጋምቢያ አምና 50ኛ ደረጃ ላይ ነበረች። አሁን 46ኛ ነች። ይህ ትልቅ እርምጃ ነው። በቀደሙት ፕሬዚደንት ያያ ጃሜ ዘመነ መንግስት ጋምቢያ ለጋዜጠኞች ገሃነም ነበረች።
በዘንድሮው የድንበር የለሽ ጋዜጠኞች የፕሬስ ነጻነት ሰንጠረዥ በፕሬስ ነጻነት አክባሪነት ከአፍሪካ ሀገሮች በአንደኝነት የተመዘገበችው ናሚቢያ ስትሆን በሰንጠረዡ 22ኛ ተራ ቁጥር ላይ ሰፍራለች። ደቡብ አፍሪካ 25ኛ፣ ኬፕ ቨርዴ 33ኛ ደረጃ ይዘዋል።
ወደ ዓለም አቀፉ የጋዜጠኞች ሁኔታ ልውሰዳችሁ። በዓለም ዙሪያ ከጊዜ ወደ ጊዜ እየጨመረ የመጣው በጋዜጠኞች ላይ የተነጣጠረ ጥቃት ዓመታዊ ዘገባ ነው ተከታዩ። ድንበር የለሽ የጋዜጠኞች ቡድን የ2023ቱን የዓለም የፕሬስ ነጻነት አያያዝ ሪፖርት ይፋ አድርጓል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያ የጥናቱን አበይት ግኝቶች ጨምቃ ያጠናቀረችውን እንደሚከተለው አቀርባለሁ። ድንበር የለሽ የጋዜጠኞች ቡድን Reporters Without Borders እንደ አውሮፓውያን ዘመን አቆጣጠር በ2022 ዓመተ ምህረት በዓለም ዙሪያ ያለውን የፕሬስ አያያዝ አስመልክቶ ባደረገው ግምገማ ጥናቱ ከተካሄደባቸው 180 ሀገሮች ውስጥ በ70 በመቶ ያህሉ ያለው ሁኔታ ችግር ያለበት መሆኑን ያመለክታል ይላል።
533 journalists imprisoned around the world by our count.
እንደ እኛ ቁጥራ በአለም ዙሪያ 533 ጋዜጠኞች እስር ገጥሟቸዋል። በአለም ዙሪያ ለጋዜጠኞች ይህን ተለዋዋጭ ሁኔታ እንዲያይል የሚያደርገው ሌላ ምክንያት artificial intelligence AI እያጠናከረ ያመጣው የሐሰት መረጃ ስርጭት ነው።
በመጋቢት ወር ሞስኮ ለዎል ስትሪት ጋዜጣ የሚዘግበውን አሜሪካዊ ጋዜጠኛ ኢቫን ጌርሽኮቪችን በስለላ ድርጊት ወንጀላ አሰረች። ጌርሽኮቪች ወንጀላውን ያስተባብላል። ሩሲያ ዩክሬንን ኮረረች በኋላ በመገናኛ ብዙሃን ላይ የምትወስዳቸው እርምጃዎች መፋጠናቸውና ቀድሞ ከነበረችበትም 9 ደረጃዎች ዝቅ ብላ ወደ 164ኛ ደረጃ መውረዷን ዊመርስ ጠቁመዋል።
What we saw was a wholesale crackdown on
ያየነው ነገር ቢኖር በበይነ መረብ በሚቀርቡ መረጃዎች ስለ ጦርነት በመናገር ወይንም ጦርነቱን የተመለከተ ነገር በመጥቀስ ብቻ እየተካሄደ ያለውን በተመለከተ በጋዜጠኞች የመዘገብ አቅም ላይ የተነጻጠሩ በጅምላ የተወሰዱ እርምጃዎች ናቸው። በተጨማሪም ዩክሬን ውስጥ ጦር ሜዳ ላይ የሩሲያ ኃይሎች በመገናኛ ብዙሃን ላይ የተነጣጠሩ ጥቃቶችን ሲፈጽሙና በዚህም 8 ጋዜጠኞች ሲገደሉ አይተናል።
በምስራቅ እስያም በተመሳሳይ በጋዜጠኞች አያያዝ የደረጃ ሰንጠረዥ ከከፋው የሚመደቡ አንዳንድ ሀገሮች አሉባቸው። በአመታዊው የሀገራቱ የደረጃ ዝርዝር 178ኛ ላይ ያለችው ቪየትናም ጋዜጠኞችና አስተያየት ሰጪዎች ላይ እርምጃ ስትወስድ ተስተውላለች።
In the case of China and North Korea, there is no
China and North Korea and Korea በተመለከተ ነጻ ፕሬስ የለም። ባጭሩ በቃ ኖሮ ያውቅም።
በኢራን ጋዜጠኞች በሞራል ፖሊሶች ከታሰረች በኋላ ለህልፈት የተዳረገችውን የማሳ አሚንን ግድያ ተቃውሞዎች በመዘገባቸው ብርቱ ጫና ገጥሟቸዋል። ባለፈው አመት የአፍሪካ የመገናኛ ብዙሃን ነጻነት አያያዝ ደረጃም ቀንሶ ታይቷል። በላቲን አሜሪካም ድንበር የለሽ የጋዜጠኞች ቡድን ጋዜጠኞች ሲገደሉ ተጠያቂነት የለም ያለውን በማመላከት የማስጠንቀቂያ ድምጽ አሰምቷል።
ይሄ ደግሞ በዋናነት የህግ የበላይነት ከመሰረቱ አደጋ ላይ በወደቀባቸው እንደ ሜክሲኮ ባሉ ሀገሮች የሚመራ ነው።
ባለፈው መስከረም በስለት ወቅቱ የተገደለው የጀርመናዊው የምርመራ ጋዜጠኛ ግድያ ዩናይትድ ስቴትስ ቀድሞ ከነበረችበት በሶስት ደረጃዎች እንድትወርድ አስተዋጽኦ አድርጓል።
There's always been cases where, people either dismiss the importance of journalism.
ሁልጊዜም ማለት ይቻላል የጋዜጠኞችን ሚና ያዋደቁባቸው ወይም የኃይለ ጥቃት ፈጽመው የተገኙባቸው አጋጣሚዎች ነበሩ። ለዚህም ምክንያቱ መረጃው እንዳይወጣ አፍኖ ለማስቀረት ስለሚሞክሩና ይዘቱን መቆጣጠር ስለሚፈልጉ ነው።
የመገናኛ ብዙሃን ነጻነትን ለማስጠበቅ ተጠያቂነት ቁልፍ ነው ሲሉ የዩኔስኮ ግሌርሚ ካኔላ ለአሜሪካ ድምጽ በሰጡት አስተያየት አስረድተዋል።
In some countries the rate of impunity is 99%.
አንዳንድ ሀገሮች የሚወስዱት የቅጣት መጠን 99% ይደርሳል። ባለም አቀፍ ደረጃ ያለው ስሌት 86% ነው። ይህም እጅግ ከፍተኛ ነው ማለት ይቻላል።
ክብራትና ክብራን አድማጮች ሰዓታችን አበቃ። ሙሉን በድረገጻችን ላይ ታገኛላችሁ። ለዛሬ በዚሁ ተሰናበትን። ሰላም።